Gambino VOA.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። መስታወት አድረገውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬ የጋቢና ጉዞ የምናቀርባቸውን ዘገባዎች እናስተዋውቃችሁ።
የኢህአዴግ ስራ አስፈጻሚ ኮሚቴ የመልካም አስተዳደር መጥፋትና የመንግስት ስልጣንን ለግል ጥቅም የመዋል አሰራር ህዝቡን እንዳስመረረ ትናንት ማምሻውን ባወጣው መግለጫ አስታውቋል።
በኦሮሚያ ክልል ከተቀሰቀሱ ተቃውሞች ጋር በተያያዘ በቁጥጥር ስር ውለው የነበሩ ወደ 1200 የሚጠጉ ታሳሪዎች መለቀቃቸውን ኤፌኮ አስታወቀ።
አሁን ተፈቱ የተባሉት አዋሽ 7 መሰልተኛ አካባቢ ነው። በአጠቃላይ እዛ አካባቢ እንደ ሁኔታው ከኛ ሰዎች የሰማነው ወደ 1264 ነበሩ። ከዚህ ውስጥ 37 ሴቶች እንደሆኑና ቀሪዎቹ 1227 ወንዶች እንደሆኑ ያጠራ ነው።
የፓርቲው ምክትል ሊቀመንበር የሰጡንን መግለጫ ይዘናል። በሌላ ዜና በሪዮ ኦሊምፒክስ የብር ሜዳሊያ ያሸነፈውና እጆቹን አጣምሮ በኦሮሚያ የሚፈጸሙ ግድያዎችና የመናገር ነጻነት መጥፋትን በምልክት ያወገዘው አትሌት ፈይሳ ሌሊሳን ለማገዝ የኢትዮጵያውያን ማህበረሰብ የመብትና የፖለቲካ አቀንቃኞች እና የሕግ ባለሙያዎች በሪዮ አትሌቱን አግኝተውታል።
አሁን በዚህ ደቂቃ 91400 ዶላር ደርሷል።
በድረገጽ አትሌቱን ለመርዳት ወደ 91000 ዶላር መሰባሰቡንም ገልጸውልናል። የኢትዮጵያ መንግስት በበኩሉ አትሌት ፈይሳ ሌሊሳ እንደሌሎቹ የኢትዮጵያ አትሌቶች ሜዳሊያ ያመጣ ብሔራዊ ጀግና ነው፣ ወደ ሀገሩ መመለስ ይችላል ብሏል።
አንዱን የሚሉትን ጥያቄ ግን ዲሞክራሲያዊ በሆነ መልኩ ሰላማዊ በሆነ መልኩ ለሚመለከተው አካል ለመንግስት የማቅረብ ጉዳይ ነው የሚሆነው። ከዚህ ጋር በተገናኘ ፈለገውንም አይነት ምልክት የማሳየት መብት አለው። እዚህም በርካቶች አሉ ተመሳሳይ የሆነ ምልክት የሚያሳዩ።
ዝርዝሩን ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። በአሁኑ ጊዜ ሕዝብን በማስመረር ላይ ያለው ችግር ዋነኛ መንስኤ የመንግስት ስልጣን ካላግባብ የመጠቀም አዝማሚያ መሆኑን የኢህአዴግ ስራ አስፈጻሚ ኮሚቴ አስታወቀ። ስራ አስፈጻሚ ኮሚቴው ትናንት ማምሻው ላይ ያወጣው መግለጫ ከዚህ አንጻር በሚታየው ዝንባሌ ላይ እርምጃ ለመውሰድ መወሰኑንም ገልጿል። የዲሞክራሲያዊት ኮንጎ ሪፐብሊክ ተቃዋሚ ቡድኖች ለዛሬ ሀገር አቀፍ የሆነ የተቃውሞ አድማ ጠሩ። ምክንያቱ ደግሞ ለሁለተኛ ጊዜ የያዙት ስልጣን በዚህ በአውሮፓውያኑ አመት መጨረሻ የሚያበቃው ፕሬዚዳንት ጆሴፍ ካቢላ ለሶስተኛ ጊዜ ልቀጥል እንዳይሉ ይልቁንም ምርጫ እንዲያካሄዱ ለማስገደድ ነው። ይህ አድማ የተጠራው የተቃዋሚ ቡድኖቹ በዚህ ባሳለፍነው የሳምንቱ ማብቂያ ላይ ከፕሬዚዳንት ካቢላ ጋር ለመወያየት የተጠራውን ስብሰባ እምቢ አንካፈልም ብለው ከቀሩ በኋላ መሆኑም ታውቋል። ይህ የሁለቱ ወገኖች ውይይት የተጠራው በአፍሪካ ህብረት ነው። የናይጄሪያ አየር ኃይል ባካሄደው የአየር ጥቃት የአሸባሪው ቡድን የቦኮ ሀራም መሪ አቡበከር ሼኩ ለሞት የሚያበቃ ክፉኛ የመቁሰል አደጋ እንደደረሰበት፣ ሌሎች አያሌ ወታደሮችም እንደቆሰሉ አስታወቀ። በናይጄሪያው አየር ኃይል ቃል አቀባይ ሳኒ ኡስማን ገለጻ መሰረት አቡበከር ሼሁን ለዚህ ያበቃው አደጋ የደረሰው ባለፈው አርብ የመንግስቱ ወታደሮች ሳምቢሳ ጫካ ውስጥ በሚገኘው የቡድኑ ምሽግ ላይ ባካሄዱት ጥቃት ነው። በዚህ ወረራ ሌሎች የቦኮ ሀራም ወታደሮች ሞታቸውንም የቃል አቀባዩ መግለጫ ጨምሮ አመልክቷል። ሰሜን ኮሪያ ከደቡብ ኮሪያ ጋር በሚያዋስናት ድንበሩ አካባቢ አዳዲስ ፈንጂዎችን እየቀበረች መሆኗን የተባበሩት መንግስታት ድርጅት እዝ አስታወቀ። አንድ አሜሪካዊ ወታደር በደቡባዊ አፍጋኒስታን ክፍለ ሀገር ሄልምላንድ ውስጥ ዛሬ ማክሰኞ በተካሄደው ኦፕሬሽን ፍንዳታ አጋጥሞት በደረሰበት ጉዳት ህይወቱ ሲያልፍ ሌላ አንድ ወታደር እንደቆሰለ የዩናይትድ ስቴትስ ጦር አስታውቋል። ጦሩ ካቡል ውስጥ ይፋ ባደረገው መግለጫ እንዳስታወቀው የቆሰለው ወታደር በአሁኑ ወቅት ተሽሎት ይገኛል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
ጋምቢና ቪኦኤ
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የኢህአዴግ ስራ አስፈጻሚ ኮሚቴ የመልካም አስተዳደር መጥፋትና የመንግሥት ሥልጣንን ለግል ጥቅም የመዋል አሰራር ሕዝቡን እንዳስመረረ ትናንት ማምሻውን የሦስት ቀን ጉባኤው በተጠናቀቀበት ዕለት ባወጣው መግለጫ አስታውቋል። እስክንድር ፍሬው መግለጫውን ተከታትሎ የሚከተለውን ከአዲስ አበባ አድርሶናል።
የዚህ መግለጫ መነሻ የኢህአዴግ ስራ አስፈጻሚ ኮሚቴ ከነሐሴ 10 እስከ 15 ያካሄደው መደበኛ ስብሰባ ነው። ባለፉት 15 ዓመታት በተለያዩ ዘርፎች ከፍተኛ ውጤት መመዝገቡን፣ ለውጥ መምጣቱን አስታውቋል። ቀጣዩ ሂደት ይበልጥ ፍሬያማ የሚሆነውም ይሄንን የለውጥ አቅጣጫ ከማንኛውም ጉድፍ ተከላክሎ በማስቀጠል እንደሆነ አመልክቷል። ልማታዊና ዲሞክራሲያዊ ስርዓቱን ከሚፈታተኑ ነገሮች አንዱም የመንግስት ስልጣን ለግል መጠቀሚያ መሆኑ እንደሆነ ተጠቅሷል። አገራዊ ለውጡ በስኬት ሲጓዝ የቆየው መንግስታዊ ስልጣንን ለህዝብ ጥቅም ማስከበሪያ ማድረግ በመቻሉ እንደሆነ አስታውሷል። ስልጣን ካላግባብ ለመጠቀም ለሚፈልጉ በመሳሪያነት ማገልገል ሲጀምር ግን የተጀመረው ልማት ይደናቀፋል፣ መልካም አስተዳደር ይጠፋል ብሏል። በአሁኑ ጊዜ ህዝብን በማስመረር ላይ ያለው ችግር ዋነኛ መንስኤም ይሄው ነው ብሏል። በዚህም መሰረት የመንግስትን ስልጣን ለግል ኑሮ መሰረት ለማድረግ በሚታየው ዝንባሌ ላይ ተጨማሪ እርምጃ ለመውሰድ መወሰኑን አስታውቋል። ዝንባሌው በሚታይባቸው ቦታዎች አስፈላጊ የሆነው እርምጃ ሁሉ እንደሚወሰድ ነው መግለጫው ያብራራው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እናመሰግናለን እስክንድር። በፌስቡክ አት ቪኦኤ አማሪክ ላይ የምትከታተሉን ለእናንተ ጥያቄ አለን። የኢህአዴግን መግለጫ እንዴት ታዩታላችሁ? መልእክቱ ግልጽ ነው ለእናንተ? ተጨማሪስ ለማወቅ የምትፈልጓቸው ጉዳዮች ምንድን ናቸው? አስተያየቶቻችሁን አሁኑኑ አት ቪኦኤ አማሪክ ላይ አድርሱ።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማእግዜርና በመስታወት አራጋው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ
ራዲዮ ሰከለ አሜሪካ ራ ጋቢና ቪኦኤ
በቅርቡ በኦሮሚያ ክልል ከተካሄደ የተቃውሞ እንቅስቃሴ ጋር በተያያዘ ከታሰሩት ሰዎች ከ1000 በላይ የሚሆኑት ስለመፈታታቸው መረጃ እንዳላቸው የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ አስታውቀዋል። አንድም ሰው ሲፈታ ደስ ይለናል ያሉት ምክትል ሊቀመንበሩ መንግስት የቀሩትን ታሳሪዎች በሙሉ እንዲፈታ ጥሪ አቅርበዋል። በክልሉ የተካሄደውን የተቃውሞ እንቅስቃሴ ተከትሎ የታሰሩት ሰዎች ቁጥር ወደ 10,000 ሊጠጋ እንደሚችልም ጠቁመዋል። አቶ ሙላቱን ያነጋገራቸው እስክንድር ፍሬው ነው።
ብዙ ሺህ ታሳሪዎች በተለያዩ ቦታዎች እንደሚገኙ በማብራራት ይጀምራሉ።
የእስራቱ ቦታ በተለያዩ ቦታዎች ናቸው። ታሰሩ የተባሉት እንግዲህ የክኛው ከየቦታው የተለቀሙ ሰዎች ናቸው። የታሰሩባቸው ቦታዎች ማሰልጠኛ ጣቢያዎች ናቸው። ዲዴሳ፣ ሰንቀሌ፣ ቶላይ፣ መቱ፣ ብሽሪ የምትባል ቦታ፣ አዲስ አበባ ደግሞ ቦሌ መገናኛ አካባቢም እንዳለ ነው የሚነገረን። ይህንን በግል ሄደን አላጣራንም። ከአካባቢው በሚደርሰን ነው። ለምሳሌ በደሌ ላይ የእኛ አባል የፓርቲው ተጠሪ የሆነ ናስር አባመጋል የሚባል ከ47 ሰዎች 6 የእኛ ስራ አመራር ኮሚቴ እዛ ያሉት አመራር ኮሚቴ እና ሌሎችም በአጠቃላይ 47 ሰዎች ለምሳሌ በበደለ በቀደም ተነስቶ ቦታ ስለሌለ ቶላይ ላይ ለማስገባት ነበር ቦታ ስላልበቃ ወደ ሰንቀሌ ተወሰዱ። ሰንቀሌ ላይም ቦታም ስላልበቃ መቱ በሽሪ የምትባል ቦታ ነው አሁን ያሉት 47 ሰዎች እንደሆኑ ነው። አሁን ተፈቱ የተባሉት አዋሽ 7 መሰልጠኛ አካባቢ ነው። በአጠቃላይ እዛ አካባቢ እንግዲህ እንደ ሁኔታው ከኛ ሰዎች የሰማነው ወደ 1264 ነበሩ። ከዚህ ውስጥ 37 ሴቶች እንደሆኑ እና ቀሪዎቹ 1227 ወንዶች እንደሆኑ ያጠራ ነው። ከዚህ ውስጥ 37ቱ ሴቶች ተፈቷል። 1182 ወንዶቹም በትላንትና ሁለት መፈታታቸውን ኢንፎርሜሽን ደርሶናል። ነገር ግን 45 ሰዎች እዛ መቅረታቸውን ነው።
አቶ ሙላቱ አሁን ተፈቱ ከተባሉት ውስጥ የእናንተ አባላት የሆኑ ይገኙበታል?
አዎ፣ አባሎቻችን ናቸው። ይህን ኢንፎርሜሽን የሚሰጡን የእኛ አባሎች ናቸው። በአጠቃላይ የታሰሩት በሙሉ አባሎቻችን አይደሉም። ከእኛ አባሎች
ውጪ የሆኑ ናቸው።
ደጋፊዎቻችሁም አባሎቻችሁም እንደዚሁ በተቃውሞን የተቀላቀሉ ዜጎችም ይገኙበታል ነው የሚሉኝ?
ዜጎች ናቸው። አዎ፣ አሁን እዛ የታሰሩት የተወሰኑ ጉራጌ ብሔረሰቦችም አሉ።
አቶ ሙላቱ፣ እናንተም የታሰሩ እንዲፈቱ ስትጠይቁ ቆይታችኋል በተለያዩ መግለጫዎች፣ ቃለ መጠይቆች እና ይሄንን እንዴት ታዩታላችሁ? አሁን እየተፈቱትን ሰዎች ሁኔታ እንግዲህ ከአንድ ሺህ በላይ ናቸው የተፈቱት ብለውኛል።
ዜጎች ከእስር መፈታታቸው በጣም ደስ ያሰኝናል። ችግር ነበረ፣ እዛ የምግብ ችግርም ነበረ። በየቀኑ ስፖርት ይሰሩ ነበረ። ባዶ እግራቸውን ነው የሄዱት እና ጫማ ማስወልቋቸዋል። ቦታ ማመቺ አይደለም፣ ቅጣትም ነው። ከዚህ መፈታታቸው በጣም ደስ የሚያሰኘን ነው። ሌሎቹም እንዲሁ እንዲፈቱ ነው ጥያቄያችን። የታሰሩ ሰዎች ችግር ካለባቸውም እንደ ሌሎቹ ዜጎች ፍትህ አግኝቶ ጠያቂ ዘመድ ቀርቦ እንዲጠይቃቸው የህግ አማካሪዎችም ጭምር በህግ እንዲረዱና በህገ መንግስታችን መሰረት አጥፊዎች ናቸው ከተባሉ ቤት እንዲቀርቡ ነው። እኛ ይሄ በፖለቲካ ከሆነ በጀም በነዛ እንዲፈቱ ነው፣ ሌሎቹም ጭምር እንዲፈቱልን ነው እኛ በአጠቃላይ የምንጠይቀው። ጥያቄያችንም ይሄ ነው።
እዚህ ላይ አቶ ሙላቱ፣ ለምሳሌ በምሽት ከየቤታቸው እየተወሰዱ እየታሰሩብን ነው የሚል ቃለ መጠይቅም ሰጥተዋል በትናንትናው ዕለት። ይሄንን ከአሁኖቹ መፈታት ጋር እንዴት ነው የሚያያዙት ወይም የሚያስታርቁት?
ግራ የሚያጋባ ነው በእውነቱ። አንድ የተወሰኑ አሁን እነዚህ የተወሰኑ ተፈቱ ስንል፣ በሌላ በኩል ደግሞ ስርዓቱ በየቀኑ ነው። የሰዎች የሚወሰዱት በምሽት ነው፣ ማታ ነው እና በጣም አስቸጋሪ ነው። ሌላው ሲፈታ ሌላው ታሳሪ፣ ታስሮ ሲወጣ ደግሞ ሌላው ደግሞ እንደገና ወደ እስር ቤት የሚመለስበት እና አስቸጋሪ የሆነ ሁኔታ ላይ ነው ያለን። እንዲህ አይነቱ ነገር ከፍተኛ ማነቆ ሆኖብናል። የተፈታው ደግሞ መልሶ ሲታሰር ነው የሚያጋጥመን እና ስርዓት ያለውና ትክክል በሆነ ሁኔታ ላይ የሚካሄድ አይነት አይደለም። በጣም አሳዛኝና እልህ አስጨራሽ ሁናቴዎች ናቸው የሚያጋጥሙ።
መቼ ነው የተፈቱት ሰዎች እርስዎ ባለዎት መረጃ?
በትላንትናው ዕለት ነው ሪፖርቱ የደረሰን።
አቶ ሙላቱ፣ እንግዲህ በአጠቃላይ በእናንተ መረጃ እናንተ ባላችሁ መረጃ ምን ያህል ሰዎች ናቸው አሁን በኦሮሚያ በህዳር ወር የተጀመረውን የተቃውሞ እንቅስቃሴ ተከትሎ በተለያዩ ቦታዎች ታስረዋል ብላችሁ መረጃ ያላችሁ ወይም የምታምኑት?
በአጠቃላይ ይህን ያህል ነው ብለን እኮ ቁጥሩን ለመናገር አስቸጋሪ ነው። እንደ አጋጣሚ ሆኖ አሁን አዋሽ ሰባተኛ ማሰልጠኛ ላይ እንደ አጋጣሚ የእኛ ሰዎች እዛ የነበሩት አጠቃቅሮልን ነው ይህንን ሪፖርት አሁን የምንሰጠው የሰጡን እንጂ በየቦታው እንዲህ አይነት ሲያጋጥም የምናገኘው እንጂ ይሄ ነው ብለን እንትን የምናደርገው አይደለም። ሰው በጠራራ ፀሐይ ይታፈሳል፣ በየቦታው ይታሰራል፣ እንትን ይደረጋል እና ስለዚህ ቁጥሩን ቁጭ ብለን በስርዓት ይሄ ነው ብለን የምናገኘው ነገር የለም። ምክንያቱም ሰው ከታሰረ በኋላ በአግባቡ ጠያቂ የለም። ሰው ዘመድ ቤተሰብ ሄዶ አይጠይቅም። ከታሰረ ታሰረ፣ ማንም መጠየቅ አይቻልም እና ይሄ አይነት ነገር ነው። በሌላው በኩል ደግሞ በሌሊትም ከየዞኑ ተለቃቅሞ የሚመጡ ናቸው። ከየዞኑ አሁን ከዞኑ ይሄን አይል የሚመጡ ናቸው። አሁን ጠያቂ ዘመድም እዚህ አካባቢም የለም። ከቤተሰቦቻቸው ልኳል፣ ማንም አይጠይቃቸውም። ስለዚህ አስቸጋሪ ነው ኢንፎርሜሽን ለማግኘት። እኔ ከአስር ሺህ የሚያንስ አይደለም። ምክንያቱም በየወረዳው በየቀበሌው በየአካባቢው ሁሉም ታሳሪ ነው።
እነዚህ አሁን ተፈቶ የተባሉት በአጠቃላይ ከታሰረው ሰው ቁጥር አንጻር ሲታይ ምን ያህል ፐርሰንቱን ይወክላሉ? ጥሩ ቁጥር ነው ወይስ በጣም ጥቂቶች ናቸው የተፈቱት ነው? የእናንተን ግምገማ ይንገሩኝ እና በዚህ ላብቃ።
እኛ በእኛ በኦፌኮ በኩል አንድ ሰውን ሲፈታ እኛ ደስታችን ወሰን የለውም። እንኳን ይህና ህዝብ ይቅርና ከችግር ሰዎች ሲፈቱ ደስ ይለናል ከመታሰራቸው። ነገር ግን ከታሰረው አንጻርና አሁን ተፈቱ የተባሉት ሰዎች ኢምንት ናቸው። ትንሽ ቁጥሩ በፐርሰንቴጅ ለማስቀመጥ እንግዲህ ፕሪሳይዝ ለመሆን ሪሊ ወደ 10,000 አካባቢ በየቦታው ታሳሪ ነው እኮ። በየክፍለ ሀገሩ በየወረዳው በየእንትናው በተገኘ ሁሉ ህዝብ ታሳሪ ነው። ስለዚህ ከዚህ ውስጥ 1219 አካባቢ ናቸው እንግዲህ አሁን ሴቱም ወንዱም ተጨምሮ እነዚህ ጥቂት ናቸው ነው የምንለውና በፐርሰንቴጅ ለማስቀመጥ በጣም ያስቸግረኛል። ለማንኛውም ለተፈቱት ሰዎች ደስ ይለናል። ይሄ መንግስትም እነዚህን ሁሉ ይከተልበትና ሐሳቡን ሬሊ ወደ መፍታቱ ሁሉንም ቢቻል በተቻለ መጠን ሁሉንም እንዲፈታልን ነው የምንጠይቀው።
አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር፣ በጣም ነው ማመሰግነው ስለ ጊዜዎት።
በጣም እኔ ማመሰግናለሁ።
የምትከታተሉት ጋቢና ቪኦኤ ነው። አስቀድመን የኢህአዴግ ማዕከላዊ ኮሚቴ ያቀረበውን መግለጫ አስመልክቶ አስተያየቶቻችሁን ስጡን ብለን ነበር። ጀማል መሐመድ የተለመደ ውሸት ነው ብሏል። አሉላ አባነጋ በቅድሚያ በሰላምታ ነው የጀመረው። ምርጥ ስም ነው ያለው ደግሞ። ሀይ ጋቢናዎች ሰላም ናችሁ ካለ በኋላ ሁሌም ልሰማው የምፈልገው አንድ ነገር አለ። እስቲ ትንሽ ስለ ላሊሳ ዘገባ ካለህ አመሰግናለሁኝ ብሏል።
ፈይሳ
ስለ
ፈይሳ
እንደውም ቀጣዩ ዘገባችን እሱ ነው። እሁድ ዕለት በተካሄደው የሪዮ ኦሎምፒክ የማራቶን ውድድር ሁለተኛ ሆኖ ያጠናቀቀው የ26 ዓመቱ አትሌት ፈይሳ ሌሊሳ በሪዮ ኦሎምፒክ የብር ሜዳሊያ ያስተላለፈው መልእክት ይበልጡን ትኩረት መሳቡን ቀጥሏል።
ልክ ነው። ብዙ ሰዎችን እያነጋገረ ነው። በሪዮ ነው የሚገኘው። ዛሬ ጽዮን አነጋግረዋለች። አትሌቱን ለመርዳት ደግሞ ገንዘብ ያሰባሰቡ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን ማህበረሰብ፣ የመብትና የፖለቲካ አቀንቃኞች እንደዚሁም የህግ ባለሙያዎች ሪዮ ገብተዋል።
በድረ ገጽ $91,000 መሰብሰቡን ከአስተባባሪዎቹ አንዱ ካሊፎርኒያ የሚገኙት ዶክተር ሰለሞን አንጋሼ ለአሜሪካ ድምጽ ተናግረዋል። ጽዮን ግርማ ናት ያነጋግራቸው።
አሁን በዚች ደቂቃ 91,400 ስልሳ ደርሷል።
እንግዲህ ይሄን እያወራን ያለ ነው በኢትዮጵያ አቆጣጠር ከቀኑ 11 ሰዓት ላይ ነው። ከቀኑ 11 ሰዓት ላይ ስንት ደረሰን ያሉኝ?
$91,460 ደርሷል።
ለአድማጮቻችንም እንደው ግልጽ ለማድረግ ጎፈንድሚ የሚባለው በድረ ገጽ አማካኝነት ገንዘብ ማሰባሰቢያ ፕሮግራም ነው እና እንዴት ነው ገንዘብ ማሰባሰቡ የተጀመረው እና አሁን ያለበት ደረጃ የደረሰው?
የተጀመረው እንግዲህ ከዚህ በፊትም በተለያዩ ጉዳዮች በተለይ ለቆሰሉ ሰዎች በኢትዮጵያ ውስጥ እስር ቤት ላሉ እዚህ ተመሳሳይ የገንዘብ የማሰባሰብ ስራ ላይ ሰርተን ነበረ። ያንኑ በመጠቀም አካውንቱን በመክፈት ሰው እዛ ላይ ሄዶ የቻለውን እንዲሰጥ በጋበዝ ነው። ይህንን ከ5 ብር ጀምሮ እስከ 500 ብር 1,000 ብር የለገሱ ሰዎች አሉ። በዚህ አኳኋን ነው በጠቅላላ እስካሁን ዳታውን የሰጡት ሰዎች 1,558 ሰዎች ናቸው።
የተሰበሰበው ገንዘብ አሁን ምን ለማድረግ ነው? ለሱ ምን አይነት ድጋፍ ለማድረግ ነው? ምን ለመርዳት ነው?
ከእሱ ጋር እየተነጋገር ነው ነው እንግዲህ አንድ ቦታ ወደ አሜሪካ ወይንም ሌላ ሀገር መሄድ ይኖርበታል። መቋቋም አለበት። ለሱ ቤተሰቡንም እንደዚሁ መርዳት ያስፈልጋል። ያው ለሱ አንዲት ሳንቲም ሳትቆረጥ ሙሉ በሙሉ የሚሰበሰበው እሱን በአዲስ ሀገር ውስጥ እንዲቋቋም የሚያደርግ ነው።
የህግ ድጋፍ አለው?
አለ ይሄም አለ፣ ተጀምሯል። እሱንም ያጠቃልላል።
ይሄ ነገር ለህግ ድጋፍ እና ለሌሊሳ መልሶ ማቋቋም የሚውል ነው ብለውኛል እና የህግ ድጋፉ ምን ምንን ይጨምራል? ምን አይነት የህግ ድጋፍ ነው የሚሰጠው? ምንስ በመደረግ ላይ ነው ያለው? አሁን
በአሁኑ ጊዜ 3 ሰዎች ከኛ ቡድን ከእርዳታ አሰባሳቢ ቡድን 3 ሰዎች ፎይሳ ወዳለበት ወደ ብራዚል ሄደዋል። ከነዚህ መካከል አንደኛው የህግ ባለሙያ ነው። እንግዲህ ያንን አስመልክቶ ወደ ሌላ ሀገር ምናልባት ወደ አሜሪካን ሀገር እንዲመጣ ለዚህም ደግሞ አስፈላጊውን የህግ እና የቪዛ የመሳሰሉትን ለማስፈጸም ነው የሚሆነው ሰዎቹ የተላኩት። በዚያ በኩል በህግ መሰረት የሚሰራው ይሄ ነው ማለት ነው።
ሌሎቹስ 2 ሰዎችስ? አንድ የህግ ባለሙያ ነው ብለውኛል። 2 ሰዎችስ?
2 እንደዚሁ የመብት ተሟጋቾች ናቸው ለማለት እችላለሁ። አንደኛው ከዋሽንግተን ዲሲ ነው የሄደው፣ ሌላኛው ከፍሎሪዳ ነበር የሄደው።
ስማቸው ማወቅ ይቻላል?
አዎ፣ አንደኛው ፈይሳ ይባላል፣ ሁለተኛው ለልሳ ይባላል፣ ሶስተኛው ሼክስፒር ነው።
የህግ ባለሙያ ሼክስፒር።
የህግ ባለሙያ። አዎ።
በጣም አመሰግናለሁ ዶክተር ሰለሞን።
እሺ፣ በጣም አመሰግናለሁ። ሲዮ
እንግዲህ ሄኖክ ከዚህ ፈይሳ ሌሊሳ ይህንን እዛ ሊቀር የቻለበት ምልክት ሊያሳይ የቻለበትን ምክንያት ስናነጋግረው ይህን ድርጊት የፈጸመው ውድድሩ ማጠናቀቂያ አካባቢ ነው እና አጋርነቱን በኢትዮጵያ ውስጥ በኦሮሚያ አካባቢ እየተፈጸመ ያለውን ግድያ በማውገዝና ያንን አጋርነቱን ለማሳየት ነው። በአገሬ ትልቅ ችግር አለ፣ መቃወም እጅግ አደገኛ ነው፣ የኢትዮጵያ መንግስት ሰዎችን እየገደለ ነው፣ እስር ቤት ያሉ ዘመዶች እየተገደሉ ነው ብሏል እና አሁንም ወደ ኢትዮጵያ ከተመለሰ እስር እንደሚያጋጥመው ገልጾ ነበረ። የኢትዮጵያ መንግስት ደግሞ ይህንን በተመለከተ ለእኛም ሬዲዮ ጣቢያ ትናንት መግለጫ ሰጥቶ ነበረ። የመንግስት ኮሚኒኬሽን ጉዳዮች ሚኒስቴር ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ መሐመድ ሰኢድ ናቸው ምላሽ የሰጡት። እስቲ የእሳቸውን አዳምጠን እንመለስ።
በሀገራችን ተጨባጭ ሁኔታ መረጃን የማግኘት መረጃን የማሰራጨት ብሎም ሀሳብን በነጻነት የማራመድ እንዲሁም የፈለጉትን አመለካከት የመያዝ ዲሞክራሲያዊ መብት በህገ መንግስት የተረጋገጠ ነው። ይህንም መብት ማንም ለግለሰቦች የሚሰጠው ማንም ከግለሰቦች ደግሞ የሚቀማው መብት አይደለም። ይሄ ህገ መንግስታዊ መብት ነው። ከዚህ ጋር በተገናኘ ግለሰቦች የፈለጉትን አስተሳሰብ የመያዝ አመለካከቶችን የመያዝ መብት አላቸው። አጠቃላይ በሀገራችን ያለው ስርዓት የአስተሳሰብ ብዝሃነትን ጭምር ሊያስተናግድ የሚችል ስርዓት ነው። ስለዚህ ዜጎች ሰላማዊ በሆነ መልኩ ሀሳባቸውን በመግለጻቸው በመቃወማቸው ምንም የሚደርስባቸው ነገር የለም። አሉን የሚሉትን ጥያቄ ግን ዲሞክራሲያዊ በሆነ መልኩ ሰላማዊ በሆነ መልኩ ለሚመለከተው አካል ለመንግስት የማቅረብ ጉዳይ ነው የሚሆነው። ከዚህ ጋር በተገናኘ ፈለገውንም አይነት ምልክት የማሳየት መብት አለው። እዚህም በርካቶች አሉ ተመሳሳይ የሆነ ምልክት የሚያሳዩ። ከዚህ ጋር የሚያገናኘው ነገር አለ ብዬ አላስብ። አትሌቱ በዛ መድረክ ኢትዮጵያን ያስጠራ ጀግና አትሌት ነው። በፈለገው መልኩ ሀሳቡን በመግለጹ ወደ ሀገር ከመመለስ ካለመመለስ ጋር ምንም የሚያገናኘው ሁኔታ የለም። ሀሳቡን በፈለገው አይነት መልኩ ሰላማዊ በሆነ መልኩ የመግለጽ መብት አለው። ህግና በስርዓት የሚተዳደር ሀገር ነው። ለዜጎቹ ተጠያቂ የሆነ ከሱ መመለስ ካለመመለስ ጋር ምንም የሚያገናኘው አንዳችም ጉዳት የሚደርስበት ሁኔታ የለም።
እንግዲህ ይህንን በተመለከተ ጽዮን ግርማ ዛሬ ፈይሳ ሌሊሳን አነጋግራው ነበረ። ፓስፖርት በእጁ ላይ ያለ ቪዛ እንደሌለው ሲገልጽ ነበረ።
አዎ፣ ምንድን ነው ከፈይሳ ሌሊሳ በተጨማሪ እዛ ከዚህ ከአሜሪካን ወደ እዛ ሄደዋል ከተባሉት 3 ሰዎች መካከል ባይሳ ገመቹ የተባለውንም አግኝቼው ነበር። እሱ እንደነገረኝ ከሆነ ፓስፖርቱ በእጁ ላይ አለ። አስፈላጊ የሆነ የህግ ድጋፍ ተደርጎ ጥበቃ የሚያገኝበት መንገድ እየተመቻቸ ነው ብሏል። እንደዚሁም ደግሞ በፈይሳን ማን አግኝቼው ነበር። እሱም እንደነገረኝ አሁን በ2ና በ3 ቀን ውስጥ ቀሪ ህይወቴ ምን ይሆናል የሚለውን የምወስነው ነገር ይሆናል ብሏል።
የዓለም አቀፍ ኦሊምፒክ ኮሚቴ ደግሞ በተለይ ሜዳሊያ በሚሰጥበት መድረክ ላይ የሚሰሙ የፖለቲካ ወይም የተለያዩ የሃይማኖት መልእክቶችንም ይቃወማልና ይህንን አስመልክቶ አነጋግረሽው ነበረ። ሜዳሊያውን ሊቀማ ይችላል የሚሉ ሀሳቦችም ሲንሸራሸሩ ስለነበረ ምን አለሽ ፈይሳ?
አናግሬው ነበር። እሱ ያለው ምንድን ነው፣ በስፖርት መድረክ ላይ ፖለቲካና ሃይማኖትን ማስፋፋት እንደማይቻል አውቃለሁኝ። አስቤበት ነው ያደረግኩት። ይህንንም ገና ስነሳም ምልክቱን አሳይቻለሁ፣ ማጠናቀቂያው ላይ ማሳይቻለሁ። ጋዜጣዊ መግለጫም ሲሰጥ አሳይቻለሁ። ሜዳሊያውም ሲሰጥ ላሳይ ነበር። ነገር ግን ልክ ጋዜጣዊ መግለጫውን ሰጥቼ ኦሎምፒክ መንደር የሚባል ወደ ማረፊያ ሆቴል በማመራበት ጊዜ ከኦሎምፒክ ኮሚቴ ውስጥ ያሉ ሰዎች ተከተሉኝና ልታሳይ ትፈልጋለህ ወይ ብለው ጠየቁኝ። ሜዳሊያው ሽልማቱም ሲሰጥ አዎ አልኳቸው። ነገር ግን እስካሁን ያሳየኸው በኋላ ላይ ሰው ልከው እስካሁን ያሳየኸው በቂ መስለናልና ሜዳሊያውን ላይ እዛ ሽልማቱ ሲሰጥ ብታሳይ ግን ከኢንተርናሽናል ኦሎምፒክ ኮሚቴ ቅጣት አታመልጥም አሉኝ። በዛን ውስጥ ያደረግኩት ያሳየሁት ኦልሬዲ በዓለም አቀፍ መድረክ ላይ ታይቶ ስለነበረ ያንን ባላደርግ ጥሩ ነው ብዬ ተውኩት ነው የሚለው። ግን አሁንም ቢሆን ብቀጣም ምንም ነገር ቢመጣ አስቤበት ያደረኩት ስለሆነ ምንም ቅር አይለኝም ብሎኛል።
መልካም። ተጨማሪ የወደፊት ህይወቱንም አስመልክቶ በተከታታይ ወደ እናንተ መረጃዎች እናደርሳለን። እናመሰግናለን ጽዮን።
እኔም አመሰግናለሁ ሄኖክ።
አዎ፣ ቀጣዩ ዘገባ በኢትዮጵያ ያለው የተቃውሞ እንቅስቃሴ በሀገሪቱ ምጣኔ ሀብት የሚኖረውን ጫና የምንገመግምበት ይሆናል። የዛሬ የጋቢና እንግዳችን ዶክተር አክሎግ ቢራራ ናቸው። ከ30 ዓመት በላይ የዓለም ባንክን ጨምሮ በተለያዩ የልማት መስሪያ ቤቶች የሰሩ ባለሙያ ናቸው። ዶክተር አክሎግ በታክሲ እናሳፍሮት ዛሬ።
በጣም አመሰግናለሁ አቶ ሄኖክ፣ እጅግ በጣም አመሰግናለሁ።
እናመሰግናለን ስለመጡ። እንግዲህ ሰላማዊ ሰልፍ፣ ሁከት፣ ግድያ በአንድ ሀገር ምጣኔ ሀብት እንደዚሁም እንቅስቃሴዎች በሚገቱ ጊዜ ምን አይነት ጫና ያሳድራል?
ይሄ በጣም ቁልፍ ጥያቄ ነው። ባለፈው ጊዜ ከወንድሜ ካንተ ጋር ስንወያይ ድርቁ ያመጣውን ጫና ምን ይመስላል በሚለው ተወያይተን ነበር። ለታዳሚዎች ለማሳሰብ የምፈልገው ድርቅ በሚከሰትበት ጊዜ ከፍተኛ የሆነ ጫና በኢኮኖሚ ላይ እንደሚኖር አሳይቻለሁ። ምክንያቱም ኢኮኖሚው መሰረቱ ሪዚሊየንት አይደለም፣ ራሱን በራሱ የቻለ ስላልሆነ በጣም አስቸጋሪ ይሆናል የሚሉት ነው። አሁን እንግዲህ ባለፉት 9 ወራት በኢትዮጵያ እርጋታ እንደሌለ የዓለም ህብረተሰብ ኢትዮጵያውያን ያውቁታል። በተለይ ሰፊ በሆኑት በኦሮሚያና በአማራው ክልሎች በተከታታይ ሰላማዊ የህዝብ አመጽ ተከስቷል። ሁኔታው የኢኮኖሚውን ሁኔታ ያባብሰዋል የሚል ግምት አለኝ። ከዚህ በተጨማሪ ደግሞ አሁን በቅርብ ጊዜ የዋሽንግተን ፖስት የገለጸው አንድ ኢትዮጵያውያን እንዲወያዩበት የሚገባ ነገር አለ። ይኸውም የኮሌራ በሽታ ይስፋፋል የሚል ግምት መኖሩ ነው። ኦገስት 20 ያወጣው ዘገባ ያለውን ነው። እንግዲህ ይሄ የህዝብ ሰላማዊ እምቢታ በአገሪቱ ኢኮኖሚ ላይ ምን እንደምታ ያመጣል የሚለውን እኔ የማየው አንደኛ ከህዝቡ ኑሮ አንጻር ነው። ምሳሌ ልጥቀስ። እንግዲህ በኢትዮጵያ ውስጥ ዘመናዊ የሆነ ኢንዱስትሪ አልተስፋፋም። የኢኮኖሚ መዋቅር የገጠር ኢኮኖሚው በጣም ከፍተኛ ነው። የኢንዱስትሪ ክፍሉ በጣም ዝቅተኛ ነው። 7% ቢበዛ 7% የሚሆነውን የሀገር አቀፍ ገቢ የሚያስገኝን ነው እና የቀን ሰራተኞች የሆኑትን ብናያቸው የሚተዳደሩት ቀን በሚያገኙት ሰርተው በሚያገኙት ደሞዝ ነው። ስለዚህ ደሞዝ ካላገኙ፣ ክፍያ ካላገኙ የሚበሉት ነገር አያገኙም ማለት ነው። ስለዚህ ይሄ በጣም ከፍተኛ ጫና ይሆናል ማለት ነው። በገጠርና በከተማ መካከል ያለው የንግድ ግንኙነት ከቆመ ጥሬ እቃዎች ወደ ከተማዎች አይገቡም ማለት ነው። ይሄ ትልቅ ጫና ይኖረዋል። በተመሳሳይ ደረጃ የሚያመጣው ግፊት አለ። ይኸውም ምንድን ነው? የዋጋ ግሽበት እያደገ ይሄዳል የሚል ነው። እንግዲህ ከፍተኛ ገቢ ያላቸው ግለሰቦች፣ በባንክ በቁጠባ ያስቀመጡ ግለሰቦች ይሄ ጫናው ለጊዜው አይመለከታቸውም ወይም ደግሞ እንትን አይሉትም፣
አይሰማቸውም። አነስተኛ ገቢ ያላቸው በእለት ጉርስ፣ በቀን ስራ፣ በቀን ገቢ የሚተዳደሩ ሰዎች ናቸው የሚጎዱት የሚል ነው። እንዲያው በጣም አጠር አድርገው በ45 ሰከንድ የሚመልሱልኝ የስራ ማቆምና እንቅስቃሴ መገደቡ እንዳለ ሆኖ በቱሪዝም ያለውስ በጣም ባጭሩ?
አዎ፣ በቱሪዝም ባለው እንግዲህ ያሉትን ቦታዎች እንያቸው። በላሊበላ፣ በጎንደር፣ በአክሱም፣ በባህር ዳር የሚካሄዱ የቱሪስት እንቅስቃሴዎች ቁመዋል። ስለዚህ ይሄ ከፍተኛ ጫና ይኖረዋል ማለት ነው። የእድገቱን መጠን ቢያንስ ይቀንሰዋል፣ ወደ ዜሮም ሊወስደው ይችላል የሚል ግምት ነው ያለኝ። እና ለዚህ ምናልባት እንዲያው ጊዜም ባይኖር እኔ አስፈላጊ የሚሆነው ኢትዮጵያውያን መወያየት አለባቸው፣ ይሄ መንግስት ከህዝቡ ጋር መወያየት ይኖርበታል የሚል እምነት ነው ያለኝ።
በጣም ነው የምናመሰግነው ዶክተር አክሎግ ቢራራ። የእኛም ዝግጅት በዚሁ ተጠናቋል። ስናስተናግዳቸው ያመሸነው ሄኖክ ሰማእግዜርና